ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅሞ ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው።
የሰማናት ዶክተር እልልታ ረጋሳ ነው። ዶክተር እልልታ በውጭ ሀገራት የሚኖሩ ኢትዮጵያ ላይ ትኩረቱን ያደረገ አካክሉ ፋሚሊ የተሰኘ ተቋም መስራች ናት። ተቋሙን ብሎም ትውልድ ኢትዮጵያውያንን የሚመለከቱ ሀሳቦችን በምሽቱ ታጋራናለች። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ዶክተር እልልታ ረጋሳ ትውልድ ኢትዮጵያውያን በጤና በትምህርት በመዝናኛና በጤናማ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አካክሉ ፋሚሊ ተቋም መስራች ናት። ከሕክምና ባለሙያነቷ ተሻግሮ ለዓመታት በዘለቀው ማህበረሰብ አገዝ ተሳትፏም ትታወቃለች። ዛሬ ምሽት ዘለግ ያለ ጊዜ በሚወስደው ቆይታችን ትውልድ ኢትዮጵያውያን ቤተሰቦችን የሚመለከቱ ጉዳዮችን እናነሳሳለን። ዶክተር እልልታ አስቀድማ ይህን ተቋም ለመመስረት ያበቋትን ምክንያቶች ትነግረናለች።
የአኩኩሉ ፋሚሊ አገልግሎት ለመጀመር የገፋፋኝ ያነሳሳኝ በቤተክርስቲያንና በቅዱስ ቤተክርስቲያንና በሰንበት ትምህርት ቤት የነበረኝ አገልግሎት ነው እና እዚህ ሀገር በወጣትነቴን የመጣሁት የአስራዎቹን የእድሜ ክልል እንዳለፍኩኝ ሰንበት ትምህርት ቤት ታቀፌ በቅድስት ማርያም ዋሽንግተን ዲሲ ባላቸው ታቀፌ በሰንበት ትምህርት ቤት አገለግል ነበር እና የሚገርምህ አቶ ሀብታሙ ይህንኑ ነበረ በአክክሉ ፋሚሊ ያለውን አገልግሎት ነበረ በዛን ጊዜ ሳገለግል የነበረው እስካሁንም ሰዓት ድረስ ማለት ነው። እና ሳገለግል በማህበረሰባችን የማየው ነገር አለ፣ ጉድለት አለ፣ የመረጃ ጉድለት አለ። ከመረጃ ጉድለት ትምህርት ከማጣት ምክንያት ቤተሰብ ራሳቸውን ትዳራቸውን በአግባቡ ለማስተዳደር ልጆቻቸውን ለማሳደግ ብዙ ሲቸገሩ ያለው ግን ብዙ መረጃዎች አሉ። መረጃዎቹን ግን ማን አምጥቶ ያቀርበው? ማን ያገኘው? አግኝቶ ደግሞ ለህብረተሰባችን በሚገባው ቋንቋ ማን ያስረዳ? ግልጽልጽ አድርጎ አብራርቶ ባህሉን ቫሊዩስ የሚባለው ዋጋውን ማህበረሰቡ ወጉን ጠብቆ ሃይማኖቱን ጠብቆ ማን ያስረዳ? ያን ደግሞ ከተረዱ በኋላ እንዴት ነው የሚጠቀሙት የሚለው ነገር ሁሌም ይረብሸኝ ነበረ፣ ቁጭት ነበረብኝ ውስጤ። እና እኛ ስናገለግል አንድ ሰው አንድ ቤተሰብ መረጃ አግኝቶ ይጠቀማል፣ ሌላው ቤተሰብ አያገኝም። አንድ ወጣት መረጃ አግኝቶ ትልቅ ቦታ ይደርሳል፣ ሌላ ወጣት ግን በዚሁ ሀገር ተቀምጦ መረጃ የለውም። የዛ ደግሞ ሰለባ አንዱ እኔ ነኝ እና አንድ መረጃ በገንዘብ የሚተመን መሆኑን በራሴ ህይወት አይቼዋለሁ። እና በዚህ ምክንያት እኔ በቃ አእምሮዬ ውስጥ ይሄ ነገር መሰራት አለበት፣ እንዴት ይሰራ፣ መቼ ይሰራ፣ በምን መልኩ ይምጣ፣ ግን ውሉ ግልጽ አልሆነልኝም ነበር እና እግዚአብሔር ይመስገን ከአገልግሎት ከመብሰል ብዛት መጨረሻ አወቅኩት እና አካክሉ ፋሚሊ የሚለው መጣ ማለት ነው።
እንግዲህ ይሄ አካክሉ ፋሚሊ የተባለው ተቋም ጤናን፣ ትምህርትን፣ ንግድን፣ ቤተሰብን የሚመለከቱ መረጃዎችን ያጋራል፣ አገልግሎቶችንም ትሰጣላችሁ። እንደው የእኛ መሰናዶ አንድ ትኩረት ከሆነው ጉዳዮች መካከል አንዱ ቤተሰብ ነው። ቤተሰብን በሚመለከት ለዓመታት የዘለቀ አገልግሎት እንደሰጣችሁ ሰምተናል። እዚህ በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያን ቤተሰቦች፣ ወጣቶች እና ህጻናት ከሞላ ጎደል የሚደርስባቸው የተለያዩ ችግሮች፣ የሚጋፈጧቸው የተለያዩ መሰናክሎች አሉ። በእናንተ ዘንድ ጎልቶ ያገኛችኋቸው ችግሮች የቶቹ ነበሩ? በምንስ መንገድ ነው ለእነሱ እልባትና የተሻለ ውጤት ለማምጣት ጥረት እያደረጋችሁ የምትገኙት?
በእኛ በኩል በቤተሰብ አያያዝ ላይ ጉልህ ችግር ነው ብለን ያገኘ ነው የታዳጊ ወጣቶች ወይም የአዳጊ ወጣቶች ባለው ማህበረሰብ በአሜሪካን ኮሚኒቲ ማለት ነው ያለውን መረጃ ተጠቅሞ ከኛ ማህበረሰብ እድገት በላይ አለማደጋቸው ትልቅ ችግር ነው። ምክንያቱን ልግለጽልህ። እኛ ከኢትዮጵያ መጣን፣ ባህላችን ይሆን አስተዳደጋችን ይሆን በጣም ኮንሰርቫቲቭ ስለሆንም ወይም ደግሞ ቁጥብ ስለሆንም ሊሆን ይችላል መረጃ ደርሶን ማስተላለፍ አንችልም። ያ ችግር ወደ ልጆቻችን ሄደዋል። ልጆቻችን በቂ መረጃ ባለማግኘታቸው ምን ይሆናል መሰለህ? እኛ ካደግንበት እድገት በላይ መሄድ አልቻለም። ለምሳሌ እኔ ወደ አሜሪካ ሀገር መጣሁ። ከመጣሁ በኋላ ኮሌጅ ገባሁ። ምስጋና ይድረሰው ለፈጣሪ። ኮሌጅ ገባሁ፣ ተማርኩ፣ ጨረስኩኝ። እኔ እታየኝ ተቀጥሬ መሰራት ነው። ተቀጥሬ በአንድ ሆስፒታል የህፃናት ሆስፒታል ውስጥ እሰራለሁ። ከዚህ በላይ ማደግ እንደምችል ማንም ያስተማረኝ የለም። ከዚህ በላይ ማደግ እንደምችል ካፓሲቲ አቅሜ ማንም ሊወስነው እንደማይችል እና መረጃዎች ባገኝ ይበልጥ ላድግ እንደምችል ማንም የመራኝ ሰው የለም። ይሄ ነው እኛ ማህበረሰብ ውስጥ የሚጎለው። ምክንያቱም ልጆቻችንን በአስተዳደር ስራ ናቸው፣ በህዝብ አገልግሎት ውስጥ ናቸው። በአሜሪካን ኮሚዩኒቲ ነው ማወራው። በከንቲባነት አላያቸውም እኛን ልጆች። በእንደራሴነት ወይም በኮንግረስ ውስጥ በሴኔት ውስጥ ሲሰሩ ሲወዳደሩ አላየም። ይሄ የሚጀምረው ከቤተሰብ ነው። አየህ፣ እኔ አብሬ እያደግኩበት ያየሁት ይሄ ትልቅ ጉድለት ነው። ምንድን ነው ብለን ወደ ታች ስንገባ ያየ ነው፣ ወላጆች ከልጆች ጋር በየቀኑ የሚያገኙት ግንኙነት የሚያሳልፈው ጊዜ ውሱን ነው። ወላጆች ለልጆቻቸው የሚሰጧቸው ሜንቶርሺፕ ወይም ደግሞ የአርአያነት የምሳሌነት አገልግሎት ውሱን ነው። ይገርማል። ይሄ ተጽዕኖ ልጆች ያሳድራል። ሌላው ወላጆች በሶስተኛ ደረጃ ኃላፊነት የመውሰድ ቤተሰብን ትዳርን ከማስተዳደር ቀጥሎ ስራን ሰርቶ ኑሮን ከማሸነፍ ቀጥሎ፣ ያው ታውቀዋለህ በዚህ ሀገር ከበድ ይላል ኑሮ፣ ከዛ ቀጥሎ ኃላፊነት በቀበሌም በእድርም በሌሎችም ኮሚቴዎች በመስጊድም በቤተክርስቲያን ውስጥ ኃላፊነት ወስዶ ቻሌንጅ የማድረግ ራሳችን የመፈተን አላይን ውሱነት፣ ያ ውሱንነት ወደ ልጆቻችን አልፏል። ያ መቀየር አለበት። ልጆቻችን ማደግ አለባቸው። ይሄን ማድረግ የምንችለው ወላጆችን በመደገፍ ነው፣ ልጆችንም ደግሞ ጎን ለጎን በማነጽ ነው።
ዶክተር ልልታ ለየት ባለ ሁኔታ በቅርብ ጊዜያት ውስጥ በማህበራዊ አውታሮች ላይ በመውጣት አጫጭር የቪዲዮ ስራዎችን፣ አዳዲስ መረጃዎችን ታጋሪያለሽ። የማህበራዊ አውታሮች ሚና በተለይ እንደዚህ ያሉ ማህበረሰብ አገዝ የሆኑ ነገሮችን፣ የማህበረሰቡን ንቃተ ህሊና ከፍ የሚያደርጉ ጉዳዮችን በማዳረስ ጉዳይ ያላቸው ሚና ምን ያክል ነው? የእኛ ማህበረሰብስ የተጠቀመበት ደረጃው ሲመዘን ምን ያህል አመርቂ ነው? ምን ያህል በቂ ነው ብለሽ ታስቢያለሽ? ከአንቺ ልምድ ተነሰሽ የተወሰነ እይታሽን አካፊ።
ካየሁት የድህረ ገጽ አጠቃቀም ማህበራዊ መገናኛ ሚዲያዎች በጣም ጠቃሚ ናቸው። በጣም ጠቃሚ ናቸው እንዳልኩ በአገልግሎት ዘመኔ አይቼዋለሁ። በስብሰባ አዳራሽ፣ በቤተክርስቲያን ውስጥ፣ በሰንበት ትምህርት ቤት ውስጥ ወይም ደግሞ በቫይበር በቴሌግራም የምታስተላልፈው ወሰን ይላል። ግን ደግሞ ወደ እነዚህ ፕላትፎርሞች ወደ እነ ፌስቡክ፣ ቲክቶክ፣ ዩቲዩብ፣ ሌሎችም ኢንስታግራም ገብተህ ስትሄድ የሚተመልካችሁ ብዙ ነው እና ያንን የተማርኩት ሰውን ለመድረስ የፕሮግራሙን ተደራሽነት ለማጠናከር ማህበራዊ ሚዲያ ላይ መግባት አለብን። ምክንያቱም ወጣቶቻችን ያሉት ቲክታክ ላይ ነው። ጎልማሶቻችን ያሉት ቲክታክ ላይ ነው። ጎልማሶችም ቤተሰቦች ደግሞ የቤተሰብ ትኩረት ያላቸው ፌስቡክ ላይ አይቻሉ፣ ዩቲዩብ ላይ አይቻሉ። አየህ፣ ዴሞግራፊክሱ የሰው አጠቃቀም ይለያያል። ወጣቶችን ብዙ ጊዜ ዩቲዩብ እና ፌስቡክ ላይ አላያቸው። ማያቸው በአብዛኛው ቲክታክ ላይ ነው፣ በብዛት ነው ማያቸው። እና የሚሰሩ ፕሮግራሞች ይዛታቸው ጥሩ ሆኖ ሳለ ተደራሽነታቸው ካልጨመረ አይሳካም ማለት ነው፣ ግብህን አትመታም። ስለዚህ መሆን ያለበት አጠር ያለ ፕሮግራም በተቻለ መጠን ከአምስት ደቂቃ ያለፈ። አምስት ደቂቃ በጣም ረዥም ነው ለነሱ። በቃ እነሱ በሁለት በሶስት ደቂቃ አግኝተው መረጃውን አግኝተው መጠቀም ነው የሚፈልጉት። ስለዚህ አማካይ ሆኖ ያገኘሁት ወደ አራት ደቂቃ ፕሮግራሞች ሰርተህ ፈጠን ብለህ ተናግረህ ብታቀር ጥሩ ነው የሚል ነገር ነው የተረዳሁት።
ዶክተር ልልታ እንግዲህ ከ15 ዓመታት ያላነሰ አገልግሎት ነው ያለሽ። በተለይ በማህበረሰብ ውስጥ ያሉ እንቅስቃሴዎችን በማየት ፋይዳ አላቸው የሚባሉ አገልግሎቶችን በመስጠት በእነዚህ ዓመታት ውስጥ አስደሳችና አሳዛኝ ክስተቶችን የተመለከትሽ ታዘብሽ ይመስለኛል። ሁሉንም መጥቀስ አንችልም፣ ነገር ግን ማስተማሪያ የሚሆኑ ጉዳዮች ካሉ አንድ ሁለቱን ብታጋሪ።
አስደሳች ከሚለው ልጀምር። ወጣቶቻችን በሁለት ባህል እየኖሩ አዳጊ ልጆቻችን፣ እኔም በነገራችን ላይ ባለትዳርና የሶስት ሴቶች ልጆች እናት ነኝ። በእነሱም ራሴና ያለው እኔም እንዳልኩ ወጣት ሆኜ ነው ወደዚህ ሀገር የመጣሁት። ያ በጣም ጠቅሞኛል። የባህል ግጭት፣ የመረዳት ግጭት። አሜሪካዊ ቤተሰብ ያለው ፈጥኖ የሚረዳው ነገር አለ። ኢትዮጵያዊ ቤተሰብ ያለው ዘግየት ብለን አገናዝበን ብዙ ነገር የምንወስደው አለ። በዚህ ውስጥ እያደጉ ልጆቻችን ቁም ነገር የሚደርሱ አሉ። የነሱን ስኬት በማየት በጣም ደስታለሁ። ምክንያቱም ከቤት ውጪ ሲሄዱ የአሜሪካ ማህበረሰብ ነው የሚጠብቃቸው። የአሜሪካ ቤተሰብ ማህበረሰብ ደግሞ አታታሙ እንደምታውቁ ብዙ ማህበረሰቦች ነው፣ ስፓኒሽን፣ የአሜሪካውያን ጥቁሮችን፣ እኛንም ሌሎችንም አፍሪካኖችን ይዟል። ኢትዮጵያ ደግሞ ወይም ኤርትራ ቤታቸው ሲመጡ ይጠብቃቸዋል። እኛ የምንጠብቃቸው እንዲያወሩ የምንጠብቀው ከኛ ጋር እንዲግባቡ የምንጠብቀው ልክ ሀገር ቤት እንዳደግኩት ነው። እኔ እንኳ እንደዚህ ወጣትነት መጥቼ የኔ የምጠብቀው ነገር ልጆቼ እንደዛ እንዲያናግሩኝ ነው። በአማርኛ ነው የሚያወሩኝ። ቤት ውስጥ የምንግባ በአማርኛ ነው፣ እንግሊዝኛ እንጠቀም ቤታችን ውስጥ። ስለዚህ ይሄንን ሁሉ ችለው ልጆች ትልቅ ደረጃ ሲደርሱ ማየቴ በጣም ደስ ይለኛል። ወደ ሁለተኛው ነጥብ ስመጣ የሚያሳዝነው ደግሞ እውነታ መሬት ላይ ያለው እውነታ ነው። ከዛ እውነታ ደግሞ እኛ ወላጆች፣ እኛ በአብዛኞቹ የማህበረሰብ ክፍሎች ሩቅነን፣ እጅጉን ርቀናል፣ በአመታት ርቀናል። እና ያ ርቀት ያሳስበኛል፣ ያሳዝነኛል። ልጆች በህይወታቸው በዚህ ፈተና ውስጥ ሲያልፉ ጭንቀቱ፣ የጓደኛ ተጽዕኖ፣ የባህል ግጭቱ፣ ከወላጅ ጋር ለመግባባቱ ያ ሁሉ ሲያልፉ ብቻቸውን ነው የሚጓዙት። የሚገርምህ ቤት ውስጥ ልጆች ይኖሩባል፣ እኔም ልጆች አሉ። ብዙ ነገር ሁሉ ከትምህርት ቤት ጫና የሚመጣባቸው ያንን ተቋቁሞ ቤት ሲመጡ እኛ ደግሞ እኛ ምንጠብቅባቸዋል ጥሩ ግሬድ እንዲያመጡ፣ መልካም ልጆች፣ ስነ ምግባር እንዲኖራቸው ያንን ሁሉ ተቋቁሞ ለማለፍ ግን አንደግፋቸውም። ቁጭ ብለን አናወራቸው ብለን አናዳምጥም። በማህበራዊ ህይወት የተወጠርንን፣ በስራ የተወጠርንን፣ በራሳችን የግል ጉዳዮች የተወጠርንን ለልጆች የሚሰጣቸው ጊዜ እጅግ አናሳ ነው። በየቤቱ ቢያንስ ግማሽ ሰዓት ጥርት ያለ ጊዜ ኳሊቲ ታይም የሚሉት ማለት ነው ፈረንጆቹ፣ አሁን ጊዜ መኖሩን እጠራጠራለሁ፣ ከማብላት ከማጠጣት ሌላ ማለት ነው። ያ ነገር ቤተሰብ ውስጥ ሊኖር ይገባል። ለምሳሌ ቅርብ ጊዜ አንድ የሚያሳዝን ነገር ሰማሁ። ምን ሰማሁ መሰለህ? አንድ የማውቀው ልጅ ጥሩ ልጅ ነው፣ ጥሩ ትምህርት ነው ያለው፣ ጥሩ ቤተሰብ ነው ያለው። እና እከሌ እኮ ጋንግ ውስጥ ገባ አሉ። እንዴ አልኩኝ፣ ጋንግ ውስጥ ገባ? ገና ዘጠነኛ ክፍል መግባቱ ነው። እንግዲህ አስበው፣ ጋንግ ውስጥ ለምን ገባ? እናት አባቱ ሁለት ስራ ነው የሚሰሩት፣ በጣም ቢዚ ናቸው። ባለሙያዎች ናቸው፣ ፕሮፌሽናልስ ናቸው፣ በጣም ቢዚ ናቸው። በስራ የተወጠሩ ማለት ነው ቢዚ ስል። እና ልጁ የሚመራው ሰው በማጣቱ ጋንግ ውስጥ ገባ። ጋንግ ውስጥ ስትገባ የጋንጉን ባህል ማክበር አለብህ። መጠጥ ከሆነ ትጠጣለህ፣ ሐሺሽ የምታጨስ ከሆነ ታጨሳለህ። ሌላም ነገሮች ካሉ መግለጹ ሰዎችን ሊያሳዝን ይችላል። ከሴቶች ጋር መተኛትም ቢሆን ሌሎች ነገሮችን ጋንጉ የሚጠይቀውን ባህል ማድረግ አለብን። ይህ ማለት ነው ልጁ ህይወቱ ተበላሸ። ቢወጣ ደግሞ ሊመጣበት የሚመጣው የሚችለውን ችግር አስበው። ስለዚህ እንዲህ አይነት አሳዛኝ ነገሮች አሉ። ቀንደኛ የልጆቻችን ጠላቶች ሐሽሽ ነው፣ ሁካ ነው፣ ቤፕ ማድረግ ነው፣ የጋንግ ካልቸር ነው። እነዚህ ነገሮች ልጆቻችንን በእጅጉ ይጎዳል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በነገራችን ላይ ቀደም ብለን ከዶክተር ልታ ጋር ያደረግነው ቃለ ምልልስ ሙሉ ክፍል በበይነ መረባችን ላይ ይገኛል፣ እንድትመለከቱት እንጋብዛለን። ወደ ቀጣዩ ዝግጅት ስንሻገር በርካታ የንግድ ተቋማት የሰዎችን ድምፅ የሚያስመስሉ የሰው ሰራሽ ልህቀት ውጤቶችን መጠቀም ጀምረዋል። በዚህ ጉዳይ ላይ በፊል ደርኪን የተሰናዳውን ዘገባ እንግድ ወልድ ያሰማናል።
She has a narration style, a promo style, and a conversational style.
የትረካ አይነት ዘይቤ፣ የማስታወቂያ እንዲሁም የውይይት አይነት ዘይቤ ነው ያላት። አሁን ይህንን ለጥፌ ከዛም ድምጹን እንዲፈጥርልኝ ይህንን እጫናለሁ።
With AI voices delivering increasingly more human performances.
የAI ድምጾች የሰውን ድምጽ እየመሰሉ በሄዱ ቁጥር የሚዲያ ውጤቶችን የሚያወጡ ሰዎች
This voice is synthetic. The product of a human
ይህ ድምጽ ሰው ሰራሽ ነው የሰዎች ድምጽና የቴክኖሎጂ ውጤት ነው
Matt Hawking Well Said Labs ሲሰኛ በሲያትል የሚገኝ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚ ናቸው
We can take a smaller dataset
የተወሰኑ ድምጾችን ወስደን በድምጽ መጠን መውጣት መውረዱንና ረገጥ አድርጎ መናገሩን በተመለከተ ማሰልጠን እንችላለን ይህም እውነተኛ የሚመስለውን ድምጽ ለመፍጠር ይረዳናል
Well Said Labs ለትርፍ ካልተቋቋመውና የአለን ተቋም ለሰው ሰራሽ ልህቀት ከተሰኘው ድርጅት የተወለደ ነው ማት ሆኪንግ በኮምፒውተር አማካኝነት የሰውን የሚመስሉ ድምጾችን ለመፍጠር በመስራት ላይ ናቸው ደመኞቻቸው እነዚህን ድምጾች ለማስተዋወቂያና ምርትን ለማሰራጨት ይጠቀሙባቸዋል እንዲሁም ካለ ሰዎች ገዛ የኮርስ ስልጠናዎችን ለመስጠት ይጠቀሙባቸዋል አንድ ድምጽ ባለሙያ መጀመሪያ በዌል ሳይድ ላብስ ድምጽ ይቀርጻል ከዛ ቀጂም ድርጅቱ ሰው ሰራሽ ልህቀት ቴክኖሎጂን በመጠቀም ተናጋሪው እንዴት በቃላት መሃል ረፍት እንደሚወስድ የህኞቹ ቃላት ላይ ረገጥ አድርጎ እንደሚናገር መተገበሪያውን ያስተምሩታል ደምበኞች ከተሰሩት ድምጾች ውስጥ በመምረጥ የሚፈልጉትን ጽሑፍ ሲያስገቡ ወደ ድምጽ ይቀየራል
It's great to finally meet you. I'm Wade. And I've been told that my good-natured and honest voice is great.
ስለ ተገናኘን ደስ ብሎኛል። ዌድ እባላለሁ። እንደተነገረኝ ከሆነ መልካምና ታማኝ ኮምፒውተር ለሚሰጥ ትምህርትም ሆነ ስልጠና ቆንጆ ነው።
Well Said Labs አመንጪ ልህቀት የተሰኘው የቴክኖሎጂ ዝንባሌ አካል ነው። ይህም የሰው ሰራሽ ልህቀትና የኮምፒውተር ውጤትን በመጠቀም አዲስ ቃላትን፣ ድምጾችን፣ ምስሎችን በመተግበሪያ አማካኝነት የሚፈጥር ነው። ሳራ ዋይዝ ዊቨር በዌል ሴድ ላብስ የስነ ምግባር ኃላፊ ናቸው።
They can't use their voices for anything pornographic or anything hateful or anything violent.
ድምጹን ላልተገባ ነገር ጥላቻና ሁከትን ለማራመድና ለመሰሉ ወይም ደግሞ ለህገወጥ ጉዳዮች መጠቀም አይችሉም።
በሰው ሰራሽ ልህቀት የሚፈጠሩ ድምጾች ለብዙ መስኮች መዋል በመጀመራቸው የፈጠራ ባለሙያዎች በእነርሱ ላይ ስለሚያስከትለው ተጽዕኖ በመጠየቅ ላይ ናቸው። ጋቢ ፈርናንደስ በWell Said Labs የድምጽ ባለሙያ ናቸው።
As long as there's still like a human at the center.
በሂደት ውስጥ የሰው ድምጽ አስተዋጽኦ እስካለ ድረስና ከዛም በመነሳት ከሆነ የምንፈጥረው በአብዛኛው በኮምፒውተር ስለሚፈጠሩ ድምጾች ብዙም ችግር የለብኝም።
ሌላው አሳሳቢ ጉዳይ ደግሞ ሰዎች ስራቸውን ሊያጡ ይችላሉ የሚለው ነው። ታዛቢዎች ሊሆን እንደሚችል ይናገራሉ። ነገር ግን እንደ Well Said Labs ያሉና አመንጪ ልህቀትን የሚጠቀሙ ኩባንያዎች ፈጠራንና ውጤታማነትን ይጨምራሉ ተብሏል። Vuha AI 2 Incubator የተሰኘው ሌላው ኩባንያ የቴክኒካል ኃላፊ ናቸው።
I think more often than not it's going to be a kind of collaboration between humans and AI.
እንደሚመስለኝ በይበልጥ የሚሆነው በሰውና በሰው ሰራሽ ልህቀት መካከል የሚደረግ ትብብር የሆነና የሰው ሰራሽ ልህቀቱ የፈጠራ ስራውን ስርዓት በማስያዝ ፍጥነት እንዲኖረው ያደርጋል።
የሰው ሰራሽ ልህቀትን በመጠቀም የሚፈጠሩት የሰው የመሰሉ ድምጾች ወደፊት የሚኖራቸውን ተጽዕኖ ለማወቅ ጊዜው ገና ይመስላል። ሆኖም ግን የፈጠራ ስራው አብሮን ሊቆይ እንደሚችል ይነገራል።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ወጣቶችን የሚመለከት ጤና ጉዳይ እናነሳለን። የተባበሩት መንግስታት ድርጅትና የሶማሊያ ተቋማት በጤና ዙሪያ ባካሄዱት ጥናት መሰረት ለአስርት ዓመታት የዘለቀው ሁከትና ሰብአዊ ቀውሶች በርካታ የሶማሌ ዜጎች ለከፍተኛ የአእምሮ መረበሽ እንዲዳረጉ አድርጓል። ዋሽንግተን ዲሲ የሚገኘው ዘጋቢያችን ሃሩን ማሩፍና የሞቃዲሾ ዘጋቢያችን አብዱልካድር ዙበይር ከሞቃዲሾ በሶማሊያ የሚገኙ የአእምሮ ጤና ሐኪሞችና ህመምተኞችን አነጋግረው ያደረሱንን ዘገባ ስምኝሽ ቆየ ታሰማናለች።
አብዲራህማን ዳሂር ጉታሌ ብዙ ጊዜ አንድ የቤተሰቡን አባል ወደዚህ የአእምሮ ጤና ማዕከል ይዞ ይመጣል። እሱ እንደሚለው የዘመዱ ጤና ከጊዜ ወደ ጊዜ እያሽቆለቆለ ሄዶ በድንገት ጠበኛ መሆን ጀመረ። ምናልባት ሰዎችን ሊጎዳ ይችል ይሆናል ብለው የሰጉ ቤተሰቦቹ ታዲያ እርዳታ መፈለግ ጀመሩ።
ወሐልመር ኖሪሽ ሲአይስ በተሸይ አይውን ቆለይ ወሁን ቆፋን ወሁን
የምግብ ፍላጎቱን አጣ። እንቅልፍ መተኛት አይችልም። በኋላ ላይ መጣላት ጀመረ። ለራሱም ለሌሎችም ሰዎች አደገኛ ሆነ። ጭንቀት ነበረበት። በህይወት ውስጥ ብዙ አስቸጋሪ ነገሮች ነበሩ።
በአይምሮ ጤና ጉዳዮች ላይ መወያየት እንደ ክልክል በሚቆጠርበት ሀገር ላይ የጉታሌ ቤተሰቦች እርዳታ መጠየቃቸው ብዙም ያልተለመደ ነው። የአይምሮ ጤና ማዕከሉን የሚያስተዳድሩት ዶክተር ሊባን መሐመድ ኦማር እንደሚሉት የህክምና ሂደቱን አስቸጋሪ የሚያደርጉ ባህላዊ ልማዶች አሉ። ለምሳሌ አብዛኛውን ጊዜ የሚወዷቸው ሰዎች ክብር ለማሳየት ዘመዶቻቸው ህመምተኞቹን ወክለው እንዲናገሩ ያደርጓቸዋል። ከሁሉም አስቸጋሪው እንቅፋት ግን ለችግሩ ያለው ግንዛቤ ነው።
ሄርካ ወዓይግልንታ አማንራ
የመገለል ችግር አለ። ሰዎች በሐቀኝነት ስለሁኔታቸው ለማስረዳት በጣም ይጠነቀቃሉ። ስለዚህ የመገለሉ ችግር ያሉበትን ሁኔታ ያባብሰዋል።
የጉታሌ ቤተሰብ ታሪክ በእነሱ ላይ ብቻ ይደረሳ አይደለም። ላለፉት 30 ዓመታት በዘለቀው ጦርነት ምክንያት ሶማሌዎች ብዙ የሚታይና የማይታይ ቁስሎች አሏቸው። በሶማሊያ ለመጀመሪያ ጊዜ በአይምሮ ጤና ዙሪያ የበሽታው መከሰት ስርጭትና መቆጣጠርን አስመልክቶ የተደረገው ጥናት ከሶማሊያ ህዝብ 77% የሚሆነው የአይምሮ ወይም የስነ ልቦና ችግር እንዳለበት ያሳያል። ይህም ከዚህ በፊት የተደረጉ ጥናቶች ከመለከቱት ቁጥር የበለጠ ነው። የተባበሩት መንግስታት ድርጅት የሶማሊያ ጤና ሚኒስትርና ብሔራዊ ዩኒቨርሲቲው በጋራ ያካሄዱት የጥናት የአይምሮ ጤና ችግር በተለይ በወጣቶች ዘንድ ከፍተኛ መሆኑንም አመልክቷል።
Interestingly, what we have seen, these young people who are suffering from mental health.
የሚገርመው ነገር እነዚህ በአእምሮ ጤና መታወክ የሚሰቃዩ ወጣቶች ከፍተኛ የሆነ የአደንዛዥ እጽ ሱሰኝነት ጫናም እንዳለባቸው አይተናል።
ማሊክ ማህበረሰቡ እርዳታ እንዲያደርግና በችግሩ ለሚሰቃዩት ደግሞ ርህራሄ እንዲያሳይ ይጠይቃሉ።
So there is a lot of work that we need to do at the community level.
እነዚህ ሰዎች ወንድ ወይንም ሴት ልጆቻቸው እንዲሁም የቤተሰቦቻቸው አባላት ግንዛቤ ለማሳደግ በማህበረሰብ ደረጃ ብዙ ልንሰራቸው የሚገቡ ብዙ ስራዎች አሉ።
ዶክተር ኦማርም የግንዛቤ ማነስ የራሱን ሚና እንደሚጫወት ይገልጻሉ።
ኬሰስ ካን ለኮልሜስ ወአት ከሳሜ
አብዛኞቹ ህመምተኞች ስለ አእምሮ ጤና በሽታ ምንም መውቀት የላቸውም ወይም የሚያውቁት በጣም የተወሰነ ነው። አሁን ስለ አእምሮ ጤና የተሻለ ግንዛቤ ለመፍጠር ጥረታችንን እያሳደግን ነው።
የጉታሌ ቤተሰቦች እንደሚሉት ጥረታቸው ፍሬ ያፈራ ነው።
ምርኪ አላ ኮሎኔል ዶክተር ሊባን መሐመድ ዑመር ፍንቲ ወሃይ አሄድ ወራዱ ፍርሃት
ከመነውን ሲያገኝ ለውጥ ያመጣ መሆኑን ተመልክተናል። ከረጅም ጊዜ በኋላ እንቅልፍ ወሰደው፣ ተረጋጋ። የሚንከባከቡት ሰዎችም እረፍት እንዲያገኙ እድል ሰጣቸው። አሁንም በማገገም ሂደት ላይ ይገኛል።
እንደ አውሮፓውያን አቆጣጠር ከጥቅምት 25 እስከ ህዳር 15 2021 ዓ.ም የተካሄደው ጥናት የጤና ባለሙያዎችን ማሰልጠን፣ ግንዛቤን ማሳደግና በመደበኛ የጤና እንክብካቤ ደረጃ ለአይምሮ ህመም ምርመራ ማድረግን እንደ ምክር ሐሳብ አስቀምጧል። በአብዱል ካድር ዙበይርና ሃሩን ማሩፍ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። አንድ አጭር መልእክት ሰምተን ወደ ሌሎች ዝግጅቶች እንመለሳለን።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
በምሽቱ ያዝነው የመጨረሻ ዘገባ ወደ ናይጄሪያ ወስደናል። በናይጄሪያ 17,000 የሚሆኑ የካንሰር ህሙማን በየዓመቱ ህይወታቸው እንደሚያልፍ ጥናቶች ያሳያሉ። አብዛኛውን ጊዜም ህሙማኑ ህይወታቸው የሚያልፈው ዘግይተው ወደ ጤና ጣቢያ በመወሰዳቸው ነው። ተከታዩ ዘገባ ታዲያ ከካንሰር አይነቶች መካከል አንዱ በሆነው በጡት ካንሰር ህይወታቸው የሚያልፉ ሰዎችን ለመታደግ ስለተሰራ ለየት ያለ የጡት ማስያዣ ይነግረናል። የቲሞቲ ኦቢዞን ዘገባ ኤደን ገረሞት አስተማናለች።
እንደ አውሮፓውያን አቆጣጠር በ2017 የሮቦት መሐንዲስ የሆነችው ካሚሶላ ቦላኖይንዋ አክስቷን በደረጃ 3 የጡት ካንሰር ምክንያት አጣች። ካሚሶላ መጀመሪያ ላይ አክስቷ ይህንን ህመም መንፈሳዊ ጥቃት ነው በማለት እጅግ ትጸልይበት እንደነበር ታስታውሳለች። ካሚሶላ ሀዘን አጠቃት። ነገር ግን ደግሞ ሌሎች ሴቶችን ለማገዝም አብራ ወሰነች።
በወቅቱ ይንከባከባት የነበረውን የካንሰር ሐኪም አነጋግሬው ነበር። በጊዜ ካንሰሩ ታውቆላት ቢሆን ኑሮ ትተርፍ ነበር አለኝ። ከዛ በኋላ ምርምር ጀመርኩ። ከምርምሬም ከ10 የካንሰር ህመሞች 9 መዳን የሚችሉ መሆናቸውን አገኘው።
ካሚሶላ ሴቶችን ለማገዝ ስትል ስማርት ጡት ማሰዣ የተሰኘ የጡት ማሰዣ ፈጠረች። ጡት ማሰዣው ጡትንና የደረት ግድግዳን አጥንትን በማንበብ በሞባይል መተግበሪያ አማካኝነት በግማሽ ሰዓት ውስጥ ውጤት ያስታውቃል ስትል ካሚሶላ ትናገራለች። የመጀመሪያው ሞዴልም በመጪው ሚያዝያ ይፋ እንደሚሆንም ትናገራለች። ካሚሶላ በድጋሚ
ባለፈው ዓመት የካቲት ላይ የሙከራ ማሽን ይፋ አድርገናል። በዓለም ዙሪያ ካሉ ባለሙያዎች እና የጤና ባለሙያዎች የመሳሪያውን ውጤታማነት እንዴት ማጎልበት እንደምንችል አስተያየት ከሰበሰብን በኋላ ነው የሚሰራ የሙከራ መሳሪያ ይፋ ያደረግነው። እነዚህ ምላሾች ወደኋላ ሄደን የመጀመሪያ እቅዳችንን እንድንቃኝም አድርገውናል።
በናይጄሪያ 72,000 የሚሆኑ ሰዎች በየዓመቱ በካንሰር ምክንያት ሕይወታቸው እንደሚያልፍ የጤና ባለስልጣናት አስታውቀዋል። ከነዚህ ውስጥ አብዛኞቹ ደግሞ የጡት ካንሰር ታማሚዎች ሲሆኑ ዘግይተው ወደ ጤና ጣቢያ በመምጣታቸው ምክንያት ለህልፈት እንደሚዳረጉም ባለሙያዎች ይናገራሉ። ካሚሶላ ሴቶች በቀላሉ እንዲመረመሩ በየአካባቢው ባሉ ክሊኒኮች ውስጥ ይሄ መሳሪያ እንዲገኝ ከመንግስት አካላት ጋር በጥምረት ለመስራት እየጣረች ነው። ግሎሪያ ቺኒሬ አኩቡ እንደ አውሮፓውያን አቆጣጠር በ2017 ጡቷን አስቆርጣለች። ቺኒሬ ከነቴራ ሳታደርግ ፎቶግራፍ በመነሳት ከጠባሷ ጋር ተያይዞ ያለ ፍርሃትን ለመቀነስ ትጥራለች። አሁን ላይ ፕሮጀክት ፒንክ እና ብሉ የተሰኘ የጡት ካንሰር ግንዛቤ ማስጨበጫ ተቋም ውስጥ ስራ ትሰራለች።
ካንሰር ለያዛቸው ሰዎች ይሄ የሞት ፍርድ አይደለም እላቸዋለሁ። ተስፋ አድርጉ፣ ወደፊት ግፉ፣ አሁንም ማመናችሁን ቀጥሉ፣ እንዲሁም ስላሉባቸው ተግዳሮቶች መናገራቸውን ቀጥሉ እላለሁ። በጊዜ ሂደት አንድ ቀን ካንሰር መድኃኒት ይኖረዋል።
እንደ አውሮፓውያን አቆጣጠር በ2017 የናይጄሪያ ፕሬዚዳንት ብሔራዊ የካንሰር ምርምርና ሕክምና ማዕከል ለመመስረት ሰነድ ፈረሙ። ይህን ተከትሎም የናይጄሪያ ባለስልጣናት ለ4 ዓመት የሚዘልቅ የቅድመ ካንሰር ምርመራና ሕክምና እንዲሁም መቆጣጠሪያ ለማድረግ $200 ሚሊዮን መድቧል። ይሁንና የሀገሪቱ የካንሰር የማህበረሰብ አንቂዎች ስራው በተገቢ መንገድ ተፈጻሚ እየሆነ አይደለም ሲሉ ይተቻሉ። ሩንኪ ቺዲቤ የፕሮጀክት ፒንክ ብሉ ስራ አስፈጻሚ ናቸው።
እጅግ ደካማ የሆነ የጤና ስርዓት ነው ያለን። ለህዝቡ የቅድመ ካንሰር ምርመራ ማድረስ የማይችል እጅግ ውስብስብ ስርዓት ነው ያለን።
የረድኤት ተቋማት በዚህ ዓመት ጥቅምት ወር ላይ ቅድመ ምርመራና የአኗኗር ለውጥን የሚያበረታታ ጉዞ አድርጓል። ፋጡማ ዳምባታ የሜዲኬድ ካንሰር ተቋም ባልደረባ ናቸው።
በአኗኗር ለውጥ ማለትም ጤናማ ባልሆነ አመጋገብ፣ የእንቅስቃሴ ማነስ እንዲሁም የተለያዩ ምግብ ሳይበላሽ እንዲቆይ የሚያደርጉ ሰው ሰራሽ ማቆያዎች ያሉበት ምግብ መመገብ ጨምሮ እጅግ ብዙ የጤና ችግር እያየን ነው። እኛ ሰዎች ቅድመ ምርመራ እንዲያደርጉና የጡት ካንሰር ምርመራዎችን በቁም ነገር እንዲወስዷቸው የሰዎችን ግንዛቤ ለመጨመር እየሰራን ነው።
ካሚሶላ ታዲያ የፈጠራ ስራዋ የካንሰር የምርመራ ሂደትን ያግዛል ብላ ተስፋ ታደርጋለች።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ፣ እስካሁን ድረስ አብረናችሁ ነበርን። በሚቀጥለው ሳምንት እንገናኛለን። በነገራችን ላይ በሳምንቱ መገባደጃ በሳምንት ውስጥ ያሰማናችሁን አበይት ዝግጅቶች ዳግም እናሰማለን። ለአሁኑ ግን በጣም እናመሰግናለን። መልካም ምሽት።